ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ
ሰላም ጤና ይስጥልን ያገር ልጆች እንዴት ከረማችሁ? ነው ከምድር እስከ ህዋ ሳምንታዊ ፕሮግራማችን ከኤፍኤም አዲስ 97.1 ከኛ ጋር ስለሆናችሁ ልባይ ምስጋናችን ይድረስልን። ጌታቸው መላኩ ነኝ። ብናጣት ያው ሆነን አንኖርም። በዚህች ምድር ላይ ህይወት ለመኖሩ አንዱ ወሳኝ አካል ነችና ለምድር ህዋን ፍጥረታት ሁሉ የኃይል ምንጫቸው ነች። ብርቅየዋ ኮከባችን ፀሐይ የህልውናችን መሰረት የጥፋታችንም ስጋት በመሆኗ ስለ ፀሐይ ዓለም መርመርና ለማወቅ ዓለም ጓጓት አይቻለም። ከሆነም የዋህነት ይሆናል። ባለፉት ሁለት ተከታታይ ፕሮግራሞቻችን ከርሷው ባህሪ ጋርና በምድር ላይ ከርሷ የተነሳ ስለሚመጡ አደጋዎች ጭምር እንዳነሳን አይዘነጋም። በፀሐይ ገጽ ላይ በሚፈጠሩ ክስተቶች የተነሳ ምድርም ተጠቂ እንደምትሆን ተገንዝበናል። እንደ ምሳሌም በዚያው ሳምንት ምልክቱ በእንግሊዝ ስለታየው ሶላር ስቶርምም ጠቁመናችኋል። ለነገሩ በዚህ ሳምንትም ሌላ መሰል ዘገባም ነበር። አዲስ የሆነ ሰንስፖት ሁለት ሲከፈል በመታየቱ ባለፈው ከሆነው ሌላ ሶላር ስቶርም መሬትን ሊያገኛት እንደሚችል የዩናይትድ ስቴትስ ብሔራዊ የበረራና የጠፈር አስተዳደር ናሳ በዚህ ሳምንት አሳውቋል። ኤችቲ ቴክ የተሰኘ ድረገጽ ናሳን ጠቅሶ ባለፈው የፈረንጆቹ መጋቢት 8 ማለትም ረቡለት እንደዘገበው የናሳ የፀሐይ ለውጦች ክትትል ክፍል ክስተቱን ቀርጾታል። ይህ የሰንስፖቱ ሁለት መከፈል በስፍራው ላይ አለመረጋጋት ይፈጥርና መሬትን የሚመታ ሶላር ስቶርም ሊያበልጭ ወይም ሊፈጥር ይችላል የሚል ስጋት ፈጥሯል። AR3234 የተሰኘው ኃይለኛ ሰንስፖት በመሬት አቅጣጫ በነበረው የፀሐይ ገጽ በኩል የተከሰተ ቢሆንም በመጨረሻ ከመሬት አቅጣጫ ተቀይሯል። ይህ ሰንስፖት ተከታታይ ፍንዳታዎችን በመፍጠርና በርካታ በኤም ክላስና ሁለት በኤክስ ክላስ የሚመደቡ የፀሐይ ፍሌር ፍንዳታዎችን በማስከተል ምድርን ያስቸገረ መሆኑን ዘገባው ይጠቁማል። የፀሐይ ገጽ ጸጥ አለ ሲባል አሁን ደግሞ AR3245 የተሰኘ ሌላ ሰንስፖት ተፈጥሮ ለአስትሮኖመሮች ራስ ምታት ሆኗል ይላል ዘገባው። የናሳ የፀሐይ ለውጦች ክትትል ክፍል የሰንስፖቱ ማህፀን ወይም ኮሩ ሁለት መከፈሉን ሪፖርት አድርጓል። ይህም የሰንስፖቱን አለመረጋጋት በመፍጠር መሬትን የሚመታ ኃይለኛ ሶላር ስቶርም የመፍጠር እድል ሊኖረው እንደሚችል በዘገባው ተጠቁሞ ነበር። የሰንስፖቱ የብርሃን ድልድይ ከዳር እስከ ዳር ስፋቱ 20,000 ኪሎ ሜትር ይደርሳል ነው የተባለ። ያገር ልጆች ታዲያ ስለ ፀሐይ ጠለቅ ዘለግ ያለ ግንዛቤ ቢኖረን ምን ይከፋል? የዛሬውንም ፕሮግራማችንን በዚችው በእኛዋ ብርቅዬ ኮከብ ፀሐይ ላይ ማድረግን ወደናል። በርዕሰ ጉዳያችን ላይ ሳይንሳዊ ማብራሪያ እንዲሰጡን ከስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አዲስ እንግዳ ጋብዘናል። የዚሁ ዘርፍ ተመራማሪ ናቸው።
አመሰግናለሁ። ዶክተር ኤፍሬም በሽር ይባላለሁ። በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የስፔስና ፕላኔታሪ ሳይንስ ትምህርት ክፍል ተመራማሪ ነኝ።
ለሳይንቲስቱ ዶክተር ኤፍሬም በቀዳሚነት ያነሳነው ጥያቄ ለመሆኑ ይቺ ብርቅዬ የህዋ ላይ አምፖል ምንድናት? እንዴትስ ተፈጠረች? የሚል ነበር።
ፀሐይ ኮከብ ናት። ሰማይ ላይ እንደምናያቸው በርካታ ኮከቦች ለኛ ቅርብ ርቀት ላይ ያለች ኮከብ ናት። ቅርብ ስል ከሌሎቹ ኮከቦች አንጻር በጣም ቅርበት ርቀት ላይ ያለች ኮከብ ናት። ወደ 150 ሚሊዮን ኪሎ ሜትር ርቀት ከምድር ላይ ያለች ኮከብ ናት። እና ፀሐይ እንዴት ተፈጠረች? እንዴት አሁን ያለችበት ሁኔታ፣ ክብደቷ፣ ማሷ ይሄንን ስናነሳ ምናልባት ለሳይንሱ እንግዳ የሆኑ ሰዎች ግር እንዳይላቸው ስጋት አለኝ። ግን ፀሐይ በጣም ቅርብ ከመሆኗ የተነሳ በርካታ የሳይንቲስቶች ከፍተኛ የምርምር ላብራቶሪ ሆናለች እና በጣም በርካታ ሳይንቲስቶች የምርምር ስራቸውን ፀሐይ ላይ ሰራሉ። ሳተላይቶች ወደ ፀሐይ የዞሩ ቴሌስኮፖች እና በጣም ከፍተኛ የምርምር ማዕከል ከመሆኑ ጋር ተያይዞ በርካታ መረጃዎች አሉ ስለ ፀሐይ። ስለ ፀሐይ እድሜ አሁን ሳነሳልህ ፀሐይ እድሜዋ አሁን 4.6 ቢሊዮን አመት ነው። 4.6 ሚሊዮን ሳይሆን 4.6 ቢሊዮን አመት ነው። አሁን ይሄ ለማመንም ለመቀበልም ሊከብዳቸው ይችላል፣ ግን ሳይንሳዊ እውነታ ነው። ይሄን ያህል እድሜ ለቢሊዮን አመታት ባለፈው ሳምንት ማንተ ጥሩ አገላለጽ ሰጥገጽ ነበርና ፀሐይ ከሳይንስ ባክግራውንድ የሌለው ሰው ስለ ሳይንስ ብዙም ስለ ፀሐይ ጥሩ መረጃ ላላገኙ ሰዎች ሊቸግራቸው ይችላል። ስንመለከታት ልክ እንደሚበራ አምፖል ሰማይ ላይ ተንጠልጥላ ያለች ነገር መስላ ትታያለች። መጠኗም እንደው ስናያት ትንሽ የሽምብራ ፍሬ መታከል አነስተኛ ነገር ትመስላለች፣ ግን ለቢሊዮን አመታት እንደዚሁ ኃይለኛ ጨረር ከ150 ሚሊዮን ኪሎ ሜትር ላይ ሆና ለዚህ ያህል አመት ብርሃን ስትሰጥ የቆየች ኮከብ ናትና ከዚህ እድሜዋ ደግሞ አሁን 4.6 ቢሊዮን ሲባል ከባድ ነው። እንዴት ታወቀ? እንዴት ነው ካልኩሌት የሚደረገው? የሚሉ ጥያቄዎች ተከትሎ ይመጣሉና የፀሐይን እድሜ ካልኩሌት የሚያደርጉት ልክ አሁን የኛን እድሜ ጤና ቦታ ላይ የሚመረምሩት አይነት ራዲዮሜትሪክ ዴቲንግ የሚባል አለ እና ያንን እዚህ ስርዓተ ፀሐይ ውስጥ ያሉ በጣም ረጅም አመት የቆዩ አለቶች አሉ። ከአለቶች በሚወሰድ ናሙና ነው የፀሐይን እድሜ ካልኩሌት የሚያደርጉት።
አለቶች ስንል አሁን ከፀሐይ ላይ አለትን ማግኘት አንችልም። ከየት ነው አለቶቹን የምናገኛቸው?
አለቶቹ በፀሐይ ዙሪያ እነኚ አስቴሮይድ ምንላቸው፣ ሜቴዎራይት ምንላቸው፣ በተለያየ ቦታ ላይ ፀሐይ ዙሪያ የሚዞሩ አለቶች አሉ። የእነሱን እድሜ ማወቅ ማለት የፀሐይን እድሜ ማወቅ ማለት ነው። ለምን?
ስለዚህ የመሬትንም እድሜ ማወቅ ማለት የፀሐይን እድሜ ማወቅ ነው ማለት እንችላለን?
እንደዛም ማለት እንችላለን። ለምሳሌ የመሬት እድሜም 4.6 ቢሊዮን አካባቢ ነው። ይህም ማለት ምንድነው? ፀሐይም ይሄ ስርዓተ ፀሐይ የምንለው ነገር የተፈጠረው የዛሬ 4.6 ቢሊዮን አመት አካባቢ የነበረ የጋዝና የአቧራ የተለያዩ ጥቃቅን ቅንጣቶች ስብስብ፣ ልክ አሁን ወደ ሰማይ ስናይ የምናየው ደመና አለ። እንደ ደመና አይነት በጣም በብርሃን አመት የሚለካ በጣም ሰፊ ርቀት ያለው ሶላር ኔቡላ የሚባል የአቧራና የጋዝ የተለያዩ ቅንጣቶች ጥርቅም የነበረ ሶላር ኔቡላ ይባላል። እና ያ በጣም ለረጅም አመት እንደዛ ተበታትኖ ከነበረበት ሳይንሳዊ ግምቶች አሁን የሚያሳዩት ምንድን ነው? አንዳንድ ትልልቅ ኮከቦች በሚፈነዱበት እድሜያቸውን ሲጨርሱ በሚፈነዱበት ጊዜ ሱፐርኖቫ የምንለው ከፍተኛ ሾክ ዌቭ ይልካሉ። ዲስተርባንስ ወይም ምንድነው
የመንቀጥቀጥም
አይነት ነገር። ሞገድ የሚለውም ጥሩ ይገልጸዋል። ያ ሞገድ ይሄንን ሶላር ኔቡላ የሚባለውን እንዲረበሽና መሀሉ ላይ ግራቪቲ ትልቁን ሚና ይጫወታል ማለት ነው። እዚህ ጋር መሀሉ ላይ አንዱ አንዱን ሲስብ፣ አንዱ አንዱን ሲስብ፣ አንዱ አንዱን ሲስብ የተሰባሰበው የተጠናከረ ግራቪቲን ስበትን እየፈጠረ በዙሪያው ያለን አቧራ እየሳበ ከዛ በጣም እየተጠናከረ በሚመጣበት ሰዓት ላይ ራቅ ያሉ አቧራዎችንም ጋዙንም እየሰበሰበ ግራቪቲው ከፍተኛ የሆነና የዚህ ግራቪቲ ከፍተኛ መሆን መታመቅ ከፍተኛ ፕሬዠር ውስጡ ይፈጥራል። ያ ፕሬዠር ደግሞ በውስጡ ቴምፕሬቸር ሙቀትን ከፍተኛ ሙቀትን ይፈጥራል። ስለዚህ ከፍተኛ መታመቅ በአካባቢው ያለውን አቧራ በሙሉ ሲሰበስብ በከፍተኛ ሁኔታ መሞቁ ፀሐይ እንድትወለድ ምክንያት ሆኗል ማለት ነው።
ይሄ አየር ላይ አሁን አዋራ አውሎ ንፋስ ያስነሳው አዋራ እንዲህ ሲሽከረከር እናየዋለን። አስኳል እየሰራ ሲሽከረከር እናያለን። ይሄም ክምችት ህዋ ላይ እንዲህ እየተንከራተተ የነበረ በሂደት ግን ማዕከል እየፈጠረ እዛ ማዕከሉ ላይ ደግሞ ክምችቱ እየሰፋ ሄዶ ፀሐይን እንደ ማዕከል አድርጎ ፈጠረ። ትርፍራፊው ደግሞ ፕላኔቶችን ፈጠረ።
ኦፍ ኮርስ በጣም ጥሩ አገላለጽ ነው የገለጽከው። ይሄ ሱፐርኖቫ የሚባለው ሌላ ቦታ የተፈጠረ ነገር ነው። ይሄንን የኛን ሶላር ኔቡላ እኛ አካባቢ ያለ ነው። ሱፐርኖቫ የሚባለው ሩቅ ቦታ ሌላ ቦታ የነበረ ኮከብ ፈንድቶ የዛ ኮከብ ፍንዳታ የሚፈጥረው ሞገድ እኛ ጋር እዚህ ድረስ እኛ ጋር ይመጣና ይሄ ሶላር ኔቡላ የሚባለውን የመረበሽ ስራ ከዛ በኋላ አሁን ይሄ ሶላር ኔቡላ የሚባለው ማሃሉ አከባቢ ያው የተረበሸው በሱፐርኖቫ ያልኩ በጣም ከላይት ይርሰር ከርቀት የተፈጠረ ነው እና የኮከቦች ፈንዳታ በጣም ትልልቅ ኮከቦች ናቸው እንደዚህ አይነት ፈንዳታ ውስጥ የሚገቡትና የሚፈጥሩት ነውጥ እና ብርሃን እጅግ በጣም ከፍተኛ ነው። እንዶም በርካታ ነገሮች ምድር ላይ ያሉት የሱፐርኖቫ ውጤቶች ናቸውም የሚሉ እንትኖች አሉና ያ ሞገድ ሶላር ኔቡላ የሚባለውን በአቧራ በጋዝ የተከማቸውን በጣም ተበታትኖ ተራርቆ የነበረውን የሚፈጥረው መረበሽ መሃሉ አከባቢ ላይ መሰባሰብ ከዛ በኋላ ያ የተሰባሰበው ኃይለኛ ግራቪቲ እየፈጠረ ስበት እየፈጠረ መሃሉ የሞቀ ፕሬሸሩ ያያየለ የሞቀ ይመጣና ውስጡ ኒውክሊየር ፊውዥን ወይም የሃይድሮጂንን የማብላላት ስራ ወደ መጀመሩ ይሄዳል። በዙሪያው ደግሞ ተራርቀው ያሉ ወደ ፀሐይ መድረስ ያልቻሉ አቧራዎች ደግሞ የተሰባሰቡ በያሉበት እንደዚሁ ፕላኔቶችን እየፈጠሩ ለፀሐይ ቅርብ የሆነችው ሜርኩሪ ከዛ ቬኑስ ከዛ እኛ ደግሞ ተፈጠረን ከኛ ቀጥሎ ማርስ እንደዚህ ያለን ወደ 8ቱ ፕላኔቶች 9ኛዋን ለጊዜው ከፕላኔትነት መስፈርት ባለማሟላቷ ቢቀንሷትም ማለት ነው። አጀማመሩ እንደዚህ ነው። ሁልጊዜም ሶላር ሲስተም በሚፈጠርበት ጊዜ እንደ ስርዓተ ፀሐይ ያለ ሌላ ስርዓተ ፀሐይ ሩቅ ቦታ በርካቶች ተገኝተዋል አሁን በዚህ ጊዜ እና እነኚህ በሚፈጠሩበት ጊዜ ይህንን አይነት ልክ ሶላር ኔቡላ አይነት ይኖራቸዋል። የተለያዩም ምክንያቶች አሁን በመፈጠር ላይ ያሉ በቅርብ ርቀት ላይ ያሉ ሄሊክስ ኔቡላ ኢቭን የሚባል ወደ ፕላኔታሪ ሲስተም የስራተ ፀሐይን የመፍጠር ፕሮሰስ ላይ ያለ ኔቡላ ነው እና
አሁን
ድረስ አለ ሄሊክስ ኔቡላ ይባላል ማየት ይችላል ለኛ ቅርብ ርቀት ላይ ያለ እሱ ነው እና የሱን ያው ቢሊዮን አመታት ስለሚፈጅ ስራተ ፀሐዩን ፈጥሮ ፕላኔቶች ተፈጥሮ የማየት እድሉ እኛ አይኖርንም እኛ ጥቂት አመታት ስለሆነ የምንኖረው እና ይሄ የአንድን ስራተ ፀሐይ የሚፈጥር ሲስተም ነው ማለት ነው።
ያገር ልጆች ከዶክተር ኤፍሬም በሽር ገለጻ እንደሰማነው ፀሐይ ከ4.6 ቢሊዮን አመታት በፊት ከነበረ እጅግ ከፍተኛ ያቧራና ቅንጣቶች ክምችት መፈጠር ቻለች። ታዲያ ዛሬ የምናያት ፀሐይ የምትታምርና በከፍተኛ ደረጃ የምትንቀለቀል ፍም እንጂ ያቧራ ስሪት አትመስልም። ይህ እንዴት ሊሆን ቻለ?
4.6 ቢሊዮን አካባቢ ፀሐይ እንተፈጠረች መሃሏ ከፍተኛ ስበት ነበረው ያ ስበት በከፍተኛ ሙቀት ወደ ኒውክሊየር ፊውዥን የማብላላት ስራ ጀመረ እና ማብላላት በሚጀምርበት ሰዓት ላይ ኮሩ ላይ ፀሐይ ውስጧ የተለያዩ ክፍሎች አሉ። በተለያየ መንገድ ነው ይሄንን እናጠናው። ኮሩ አከባቢ ኒውክሊየር ፊውዥን ምንለው ሃይድሮጂንን ከሃይድሮጂን አብላልቶ ሂሊየምን መፍጠር ነው። ከፍተኛ ሙቀትና ፕሬሸር ስላለ ውስጡ ሁለት ሃይድሮጂን አተሞች ይደመሩና ይብላሉና ተደምረው ሂሊየም የሚባል ኤሌመንትን ይሰጣሉ።
ይሄ ሃይድሮጂን መብላላቱ የመፈጠር የመጀመሪያው ደረጃ ነው ማለት ነው።
አዎ ሃይድሮጂን ማብላላት ሲጀምሩ በቃ ኮከብነታቸውን
አረጋገጡ
ማለት ነው። ስለዚህ ሃይድሮጂንን ከሃይድሮጂን በማብላላት ፊውዝ በማድረግ በማጠጋጋት ተፈጥሮ ላይ እኛ እስካሁን ድረስ ያገኘነው የሚታወቅ አራት ፎርሶች ነው ያሉት። ግራቪቲ አለ፣ ስትሮንግ ኒውክሊየር ፎርስ ምንለው አለ፣ ኤሌክትሮማግኔቲክ ፎርስ አለ፣ ዊክ ፎርስ ምንለው አለ። አሁን ይሄ ስትሮንግ ኒውክሊየር ፎርስ የሚባለው እጅግ በጣም ጠንካራው የሚባለው ነው። ግራቪቲ በጣም ደካማ የምንለው ነው። አሁን ይሄ ስትሮንግ ኒውክሊየር ፎርስ የሚባለው ሁለት ሃይድሮጂኖች እርስ በርስ በጣም በሚቀራረቡበት ጊዜ ብቻ ነው አክት የሚያደርገው መሳቡን የሚጀምረው። ስበቱ ሁለት ሃይድሮጂኖች እርስ በርስ በጣም በሚጠጋጉበት ጊዜ እንዳይለያዩ አድርጎ ይይዛል። እጅግ በጣም ከፍተኛ ስበት ነው ስትሮንግ ኒውክሊየር ፎርስ የሚባለው። ከሌሎች ፎርሶች በሙሉ የሚበልጠው ትልቁ ፎርስ የሚባለው ነው እና ሃይድሮጂንን ከሃይድሮጂን ይሄ ሙቀቱ እርስ በርስ በሚያፋትግበት ውስጥ ከፍተኛ ኬኔቲክ ወይም ደግሞ በእንቅስቃሴ የሚኖር ኤነርጂ ማለት ነው። ያ ፕሮቶንና ፕሮቶን የሚገፋፉ ናቸው። የሚገፋፉትን ፕሬሸሩ እንዲጠጋጉ በሚያደርግበት ሰዓት ላይ ይሄ ስትሮንግ ኒውክሊየር ቅድም ያልኩ ያጣብቃል። ላይለያዩ ሁለት ፕሮቶን ተያያዘ ማለት ሂሊየም ተፈጠረ። ሂሊየም መፈጠሩ ብቻ አይደለም አሁን እዚህ ጋር ትልቅ የአንስታይን ትልቅ ስራ እዚህ ጋር ምንድነው? እንደ ምሳሌ 1 ግራም ሃይድሮጂን እና 1 ግራም ሃይድሮጂን ቢኖረን ሁለቱ ፊውዝ ሲያደርጉ 2 ግራም ሂሊየም እንጠብቃለን።
ሲገናኙ
1 ግራም ሃይድሮጂን ከ1 ግራም ሃይድሮጂን ጋር ቢገናኝና ሂሊየምን ቢፈጠር አንድ ግራም እና አንድ ግራም ሁለት
ብለን እናስባለን
ብለን እናስባለን። ነገር ግን ሂሊየም ምንለው ኤሌመንት ከሁለቱ የተገኘው ኤሌመንት በክብደት ከሁለቱ ያንሳል፣ በሁለት ግራም መሆን ሲገባው ያንሳል። ማለትም ለምሳሌ እንበለው 1 ግራም እና 1 ግራም ሃይድሮጂን ፊውዝ አርገው 2 ግራም ሂሊየም ሲጠበቅ 1.5 ግራም ሂሊየም ይሆናል። እና የቀረው ማስ የተገባ የሚለው ጥያቄ ይሄንን
ኢነርጂ ሆኖ ይሆን?
ኢነርጂ ነው የሆነው። በጣም በትክክል ወደ ጋማ ሬ ነው የሚቀየረው። ከፍተኛው ይሄ ኒውክሊየር ቦምብ አሁን አንዱ ሀገር አንዱን ሀገር የሚያስፈራራበት ኒውክሊየር ቦምብ ፀሐይ ላይ በሚደረግ ጥናት ላይ ኒውክሊየር ፊውዥን የተማ ከዛ የተገኘ ነው። እና ከፀሐይ የሚወጣው ኮሩ ላይ ያለው ሃይድሮጂንን ከሃይድሮጂን ፊውዝ ያደረገች ጋማ ሬን ነው ፕሮዲስ መታመርተው። በጣም የሚገርመ ያ የተመረተው ጋማ ሬ የሚባለው ማንኛውም ነገር እዚህ የምናየው ነገር ጥሶ
ጋማ ጨረር እንደማለት ነው። ጋማ ሬ
መርዛማ ጨረር ባለፈው ጥሩ ገዛዋል። መርዛማው በጨረሮች ውስጥ ከፍተኛውን ጉልበት ያዘው ማለት ነው። ፀሐይ በጣም ውስጧ ኮር አሁን ያልኩህ ቦታ ሃይድሮጂንን የሚያብላላው ስፍራ በጣም የታመቀ ቦታ ነው። እጅግ በጣም የታመቀ ቦታ ነው። እና ከተመረተ በኋላ መውጣት አይችልም። መውጣት ሌላ ችግር ነው። ተመርቷል ወደ ሰርፈሱ ድረስ አሁን ከፀሐይ ብርሃን እዚች ምድር ለመድረስ 8 ደቂቃ ከ20 ሰከንድ ምናምን አካባቢ ነው የሚፈጅበት።
በፀሐይ ውስጣዊ ክፍል የሚፈጠረው ጨረር ወይም ኃይል ከፀሐይ አካል ወጥቶ ወደ ስርዓተ ፀሐይ አካላት ለመረጨት የሚወስድበት የጊዜ ርዝመት ደግሞ አስገራሚ ነው።
ከውስጥ ከመውጣቱ ኮሩ ላይ ከተመረተ በኋላ በርካታ አመታትን በመቶ ሺዎች የሚቆጠር አመታትን ውስጥ ያሳልፋል። በቅርብ የናሳ ሳይንቲስቶች የደረሱበት ውስጥ የተመረተው ከዛ ወጥቶ ሰርፈሱ አካባቢ ድረስ ለመድረስ 170 ሺህ አመታትን ይፈጃል።
የምድርን አመት
ማለት ነው። እኛ 100 አሁን ዛሬ እዚህ የሚመጣው የፀሐይ ብርሃን ከ170 ሺህ አመት አካባቢ ውስጥ ተመርቶ ሰርፈስ ላይ ደርሶ ከ8 ደቂቃ በኋላ ደግሞ ከሰርፈሱ ወደዚህ ይመጣ ነው። በጣም አስገራሚ የሆኑ ውስጥ ልናነሳቸው የምንችላቸው በጣም የሚገርሙ ሀሳቦች አሉ። የቴምፕሬቸሩ ወደ 15 ሚሊዮን አካባቢ ነው። እንደዛ ካልደረሰ ፊውዝ ማድረግ አይችልም። ሃይድሮጂንን ከሃይድሮጂን ፊውዝ ለማድረግ ለማብላላት ከፍተኛ ቴምፕሬቸር ያስፈልጋል። አሁን ጁፒተር ሂውጅ ናት። ሃይድሮጂን ከፍተኛ መጠን አለ።
ጁፒተር
ማሷም ከፍተኛ ነው። ኮሯ ላይ ያለው ቴምፕሬቸር በጣም በከፍተኛ እንደ ፀሐይ ማሷም ቢጨምር ወደ ኮከብ የመቀየር ይኖራት ነበር። ግን ኮሩ ላይ ያለው ቴምፕሬቸር ወደ 15 ሚሊዮን አካባቢ እንደዚህ መጠጋት አለበት። እንደው በትንሹ ሃይድሮጂንን ለማቀጣጠል የዚህን ያህል መጠን ሊኖራት ይገባልና አሁን ኮር ምንለው ቦታ አለ። ኢነርጂውን ማን ነው ኃይሉን ፕሮዲስ የሚያደርገው የሚያመርተው አካል አለ። ከተመረተ በኋላ ለመውጣት በሚያደርገው ጥረት ራዲየሽን ዞን ይባላል። የፀሐይ
ቀጥሎ ያለው ማለት ነው።
ቀጥሎ ከኒውክሊየር ፊውዥን ከሚካሄድበት
ካስኳሉ የእንቁላልን እንትን ብንወስድ
በጣም ጥሩ
ካስኳሉ ቀጥሎ ያለው ራዲየሽን የእንቁላሉ ነጭ ውሃው ክፍል እንደማለት ነው። የራዲየሽን ዞን የሚባለው በፀሐይ
በጣም በጣም ጥሩ አገላለጽና ይሄ ካስኳሉ ውጪ ያለው ራዲየሽን ዞን የሚባለው ነጩ ክፍልን ባለው እንቁላሉ ላይ ይሄ ዞን ራዲየሽን የተባለበት ከውስጥ የተመረተው ጋማ ሬ ወደ ውጪ ለመውጣት በሚያደርገው ጥረት እዛ አካባቢ ያሉ ሃይድሮጂንም ይሁን ሂሊየም በርካታ የአብዞርብ ማድረግና ሪኢሚት አብዞርብ ማድረግ ሪኢሚት ያ አንዱ ጋማ ሬ የወጣው ጋማ ሬ ነው። ግን እኛ ጋር በሚመጣበት ሰዓት ሁሉንም ቀለማት ያዘ ነው። እና ያ ምንድነው ውስጡ ራዲየሽን ዞር የሚልህ ቦታ ላይ ሁሉም እዛ ያሉ ኤሌመንቶች ያን ጋማ ሬ አብዞርብ ያደርጋሉ፣
ይወስዱታል መልሰው ይለቁታል።
በዚህ ፕሮሰስ ነው ወደ የተለያየ ካለሮችንም ማየት ምን ጀምረው ማለት ነው።
እና የጨረሩን ባህሪ ይቀየራል።
የጨረሩ ባህሪ ይቀየራል። ጋማ ሬ የነበረው አብዞርብ አድርጎ ደሞ መልሰው
ሲለቁት
ደሞ ሌላውን ስፔክትረም ሌላውን የብርሃን ቀለማትን ይዞ ይወጣል። ይሄ ሁሉ በመቶ ምናምን ሺህ አመታት ይሄን ሁሉ ጨርሶ ከዛ ኮንቬክሽን ዞን የሚባል አለ። ልክ ቅድም እንዳልከኝ
ወደ ጨረሻው አካባቢ ያለው ማለት ነው።
ወደ ቅርፊቱ ጋር መጣ።
ወደ
ቅርፊቱ ጋር ስንመጣ
ይሄ እንግዲህ በእንቁላሉ ነው። ቅርፊቱ ምን ነው? ፀሐይ ላይ አይሰራም።
እና ቅርፊቱ ጋር ስንደርስ ኮንቬክሽን ምለው በእንቅስቃሴ አሁን የፀሐይ ዴንሲቲ በጣም መታመቁ ከውስጥ ወደ ውጭ ስንመጣ እየቀነሰ
ይመጣል። በማንኛውም ነገር እንደዛ ነው የሚሆነው።
አዎ፣ እንደዚህ ማሲቭ የሆኑ እንትኖች አሁን ፀሐይ መሬትም እንደዚሁ እነዚህ አሁን ጭጋዝ ስለሆነች መታመቋ ግራቪቲዋ ስበቷ ውስጥ ይጨምቃታል። ለውጭ ያለው አካል ደግሞ እንደዚህ እንትን
ያደርገ ይመጣል።
ስለዚህ አሁን ኮንቬክሽን ዞን የሚባለው አካባቢ ላይ ደግሞ እንደቀደሙ ኤነርጂ በመልቀቅና አብዞርብ በማድረግ ሳይሆን የሚተላለፈው ከቦታ ቦታ ይንቀሳቀሳል። ጋዙ
ቦታ አለው ማለት ነው።
ከአንድ ያው
ቦታ አንጻራዊነት
በጣም ምንድነው የተው የሞቀው ወደ ላይ ከፍ ብሎ ልክ ድስት ላይ ውሃ ተጥዶ የሚፈለው ውሃ ከውስጥ ወደ ላይ ወጥቶ ከሰርኩሌት
ቀዝቃዛ ወደ ስር እንደሚወጣ ማለት ነው።
በጣም ጥሩ። እና ልክ እንደዛው የሞቀው ወደ ላይ ሄዶ ይቀሰቀስና ወደ ኋላ ይመለሳል። እንደዚህ ያደረገ
እንደ ኤርታሌ ኮ ማለት ነው። የኤርታሌ መፍለቅለቅን ስንመለከት የቀለጠው አለት ወደ ላይ ይወጣል። እንደገና ደግሞ ከውስጥ የሞቀው ፈንቅሎ ሲወጣ ከላይ ያለው ወደ ውስጥ ይሰምጣል እና መፍለቅለቅ ነው ያለ።
እንደ መፍለቅለቅ አይነት ነው። የኤርታሌ ሙቀት እዛው ኤርታሌ እንትኑ ላይ እሳቱ የሚፈለቀለቅበት ላይ 1000 እስከ 1187 ዲግሪ ሴልሺየስ አካባቢ ነው።
ይሄ ከፀሐይ ጋር ሲነጻጸር ከኮሩ ጋር
የኮሩ 15 ሚሊዮን አካባቢ ነው። ሰርፈሱ ላይ ያለው የፀሐይ ቴምፕሬቸር 5900 ዲግሪ ሴልሺየስ ነው። ኤርታሌ ጋር 1000 እስከ 1100 ዲግሪ ሴልሺየስ ነው። ሰው ኤርታሌ ጋር ለመድረስ ምን ያህል ሜትር ርቀት በጣም ሩቅ ነው
የሚጋርፈው?
አዎ በጣም ወላፈኑ ከሩቅ ነው። ፀሐይ ሰርፈሷ ላይ ያለው ሙቀት 5900 ወይም 6000 የተጠጋጋ ዲግሪ ሴልሺየስ አካባቢ ነው። ነገር ግን የሚገርምህ የፀሐይን የሰርፈስ ሙቀት እና የውስጥ ያለው እንዳልኩ ከፍተኛ ልዩነት አለ።
አይገናኝም።
የፀሐይ ሙቀት እንደው ከመብረቅ ጋር ለማነጻጸር ደግሞ ስንሞክር መብረቅ በጣም ለአጭር ጊዜ ቢሆንም ብልጭታው
ቅጽበቷ
በጣም ከአንድ ሰከንድ ባነሰ ለ30 ማይክሮ ሰከንድ ምናም አካባቢ ይሁን እንጂ ሙቀቱ በጣም ከባድ ነው። ወደ 3 ጥፍ የፀሐይን ሰርፈስ ሙቀት ሊሞቅ ይችላል። አንድ መብረቅ በሚፈነዳበት ጊዜ ከፍተኛ የሚባለው መብረቅ 20000 ዲግሪ ሴልሺየስ አካባቢ ይሆናል። እስከ 30000 5 ጥፍ የፀሐይን ሰርፈስ ማለት ግን ሰከንድ ለማትሞላ ወይም 30 ማይክሮ ሰከንድ አካባቢ ብልጭ ብሎ የሚጠፋ ነው። እና ቴምፕሬቸሩ እጅግ አደገኛ ነው። መቆየት ቢችል አደጋ የሚፈጥር
ለአንድ ደቂቃ ቢቆይ ብዙ ነገር ያቀልጣል።
ዋው በጣም አደገኛ ነው።
ያገር ልጆች ግዴላችሁም ይህን ጉዳይ አንቋጨው። ለዛሬ ጊዜ ገድቦናል። ሳምንት ጠብቁን። ሌሎች የፀሐይን አስገራሚ ተፈጥሮዎችና የወደፊት እጣ ፈንታዋን ትሰማላችሁ። የሳምንት ሳይበለን ጌታቸው መላኩ ነበር።
ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ